የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ከስራ ብዛት ብቻ ሳይሆን ከጤናም አኳያ ለአንድ ሳምንት ሁለት ሳምንት ሊቀር ይችላል ከክፍል። ግን አንድ ጊዜ ሲመጣ ዘላለም መሰረት የሚባል የኛ ብዙ ሲኒየር ሀዲስ የትርጓሜ መጽሐፍት ሁሉ መምህር የሆነ የቅኔ ባለሙያ ነው። አዲስ አበባ ዩኒቨርሲቲ ያስተምራል። አሁን 3 ዓመት ድርቅ ሆኖ ዝናብ ሳያይ የከረመ መሬት ድንገት አንድ ሳምንት ዝናብ ሲያገኝ እንደሚለመልመው ነው የምንለመልመው ደበበ በሳምንት በሁለት ሳምንት ሲመጣ ይላል። እና ሁሉም ተማሪ በዚህ ስሜት ነው የሚስማማው። ማንንም ብትጠይቅ
በሙሉ ተማሪዎቹ በጉጉት በተለየ ስሜት ነው የምንጠብቀው። በቁመት አጭር ነው፣ ድምፅ ጎርናና ነው እና ክፍል ውስጥ ሲገባ የተማሪዎቹን ሁኔታ ዝም ብሎ ስንገደፍቶ ሜት ሳይሆን ኢንስፓሬሽናል የምትል አስተማሪ ነው። በሀሳብ ሊቆሰቁስብን የሚችል ቢታስብ የሚገፋፋ አይነት መምህር ነው። ክፍሉን ዘና አድርጎ የሚይዝ ነው። እውቀቱም የተደላደለ ነው። ሲገልጽ ምናዘፈ ሰው አንድ ቦታ ላይ ብሎታል፣ የሚያውቀውን የሚናገር የሚናገረውን የሚያውቅ አይነት የምትለው መምህር ነው።
ይሄ እንዳውም አንዱ አንዱን የሸፈነበት ወይም ደግሞ ጥበቡን ያቀደለበት ሳይሆን በሚገባ ስለተዋሃደ የሰመረበት ስለሆነ ተጨማሪ ጥንካሬ የፈጠረለት
የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲና ጸሐፊ ተውኔት ደበበ ሰይፉ ነው ባለታሪኩ። የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና በቱባ ቱባ ሥራዎቻቸው የሚወደሱ የኪነ ጥበብ ሰዎች የሚታወሱበት አዲሱ ቋሚ ቅንብራችን ዛሬ ሕይወትና ሥራውን ለምንቃኝበት ደርዝ ያለው ወግ የብዕር ተማሪዎችን ያብዝናል። ቆየት ብለውም ይመለሳሉ። የራዲዮ መጽሔት ከአዲስ አበባ ደስ የሚል ነገር ግን የሩቅ በጣም የሩቅ ሐሳብ ይመስላል። ከበርካታ ዓመታት በኋላ በሥራ ምክንያት ባለፈው ዓመት ወደ ኢትዮጵያ የተጓዙ ባልደረቦቻችንን ገጠመኞችና ክንውኖች በፕሮግራማችን የተከታተሉ አንድ የራዲዮ መጽሔት ቋሚ አድማጭ ናቸው። ምኞታቸውን በገለጡበት አስተያየታቸው መቼ ይሆን የሚል ጥያቄ ባዘለ ስሜት ይህን ያሉን።
አሉላና አዲሱ፣ እናንተንም ፕሮግራም ከአዲስ አበባ ሲተላለፍ እንደምሰማ ተስፋ አለኝ። ሰሞኑን ሰምቻለሁ የእናንተ ባልደረቦች ንጉሴና ትዝታ ከአዲስ አበባ ሆነው ያስተላለፉትን ፕሮግራም ሰምቻለሁኝ። እንግዲህ የእናንተንም ከዛ ለመስማት ተስፋ አድርጋለሁ።
የነርቭና የአንጎል ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። በሙያቸው በሚያቀርቧቸው ትንታኔዎችም ቤተኛችን ናቸው። ዛሬ ታዲያ ጥያቄ መልስ ያገኘ በከፊልም ቢሆን የሰመረ ይመስላል።
ሰላም አድማጮች፣ ሰላም አሉላ፣ እንደምን አመሸህ? አዲስ አበባ ነኝ፣ ከአዲስ አበባ
ንጉሴ አክሊሉም በተለመደው የአዲስ አበባ መስኮቱ ለምሽቱ ያሰናዳውን ይዞ ቀርቧል። መሆኑን እንደምንሰነበታችሁ አድማጮች፣ ክቡራትና ክቡራን የራዲዮ መጽሔት ተከታታዮቻችን፣ የፕሮግራሙ አዘጋጅና አቅራቢዎች
አዲሱ አበበና
አሉላ ከበደ ከንጉሱ ታምሬ ጋር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንዘልቃለን። አሁን ወደ ሰዓቱ የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአዲስ አበባን ወንዞች ዳርቻዎችና ሌሎች ተያያዥ መናፈሻዎችን ለማልማት ጠቅላይ ሚኒስትር አብይ አህመድ ባመነጩት ሀሳብ የተወጠነውን ፕሮጀክት የገንዘብ ድጋፍ ለማሰባሰብ የታቀደው ገበታ ለሸገር የራት ምሽት በዛሬው ዕለት እየተካሄደ ነው። ከ200 በላይ ግለሰቦች፣ ዓለም አቀፍና የአገር ውስጥ ድርጅቶች እንዲሁም ተቋማት በመርሃ ግብሩ ለመታደምና አሻራቸውን ለማኖር መቀመጫ ቦታ መግዛታቸውን ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው ቀደም ያለ መረጃ ያመለክታል። የተለያዩ ዓለም አቀፍና አህጉራዊ ድርጅቶች ለሸገርን ማስዋብ ፕሮጀክት ድጋፍ ማድረጋቸውም ተመልክቷል። በ3 ዓመታት ይጠናቀቃል ተብሎ የሚጠበቀው የ29 ቢሊዮን ብር ፕሮጀክት ከተማይቱን ለሁለት ከፍለው በሚፈሱ ወንዞች ላይ አትኩሮ ከሰሜን አዲስ አበባ እንጦጦ ተራራ እስከ አቃቂ ወንዝ ያለውን 56 ኪሎ ሜትር እንደሚሸፍን ነው የተገለጸው። በኢትዮጵያ አየር መንገድና በኢንዶኔዥያ አየር መንገድ አውሮፕላን አደጋዎች የ346 ሰዎች ሕይወት መጥፋቱን ተከትሎ አውሮፕላኖቹን የሰራው ቦይንግ ኩባንያ በ737 ማክስ አብራሪ ማሰልጠኛ ምስለ በረራ ሶፍትዌር የነበሩ ችግሮችን ማስተካከሉን ዛሬ አስታወቀ። ቦይንግ ኩባንያ በትናንትናው ዕለት ባወጣው መግለጫ የ737 ማክስ ምስለ በረራ ወይም ሲሙሌተር ሶፍትዌር አስተካክለናል። በምስለ በረራዎቹ ለሚሰለጥኑ አብራሪዎች የሚሰጡት ስልጠናዎች በበረራዎች ወቅት ሊያጋጥሙ የሚችሉ ሁኔታዎችን በሙሉ የሚዳስሱ መሆናቸውን የሚያረጋግጡ ተጨማሪ መረጃዎችን ለምስለ በረራዎቹ ኦፕሬተሮች ልከናል ነው ያለው። ቦይንግ 737 ማክስ አውሮፕላኖችን ሶፍትዌሮች ላይ የዲዛይን እክል ወይም ጉድለት መኖሩን ሲያምን የትናንቱ የመጀመሪያ ጊዜ መሆኑ ነው። የምስለ በረራው ሶፍትዌር በኢትዮጵያ አየር መንገዱ አውሮፕላን ቀደም ብሎ ደግሞ በኢንዶኔዥያው አውሮፕላን ላይ ያጋጠሟቸውን የመሳሰሉ ክስተቶችን ሊያሳይ የሚችል እንዳልነበረ ነው ቦይንግ በመግለጫው ያስታወቀው። የተባበሩት መንግስታት ድርጅት ዋና ጸሐፊ በቅርቡ ማሊ ውስጥ የድርጅቱ ሰላም አስከባሪዎች የተገደሉበትና የቆሰሉበትን ጥቃት አወገዙ። አንቶኒዮ ጉቴሬዥ ቲምቡክቱ ውስጥ ባልታወቁ አጥቂዎች የቆሰለው ናይጄሪያዊ ሰላም አስከባሪ ሕይወቱ በማለፉ በጥብቅ አዝነዋል ሲል ቃል አቀባያቸው አስታውቋል። በሌላ ጥቃት 3 ቻዳውያን ሰላም አስከባሪዎች ማሊዋ ኪዳል ክፍለ ግዛት ውስጥ በደረሰባቸው የተቀበረ ፈንጂ ጥቃት መቁሰላቸው ተነግሯል። ዛሬ ግብጽ ጊዛ ፒራሚዶቹ አቅራቢያ ይጓዝ የነበረ አውቶቡስ ኢላማ ባደረገ ፍንዳታ ቢያንስ 16 ሰዎች ቆሰሉ። አብዛኞቹ የተጎዱት ሰዎች ጎብኚዎች ሲሆኑ የደቡብ አፍሪካ ዜጎችም አሉባቸው ነው የተባለው። እስካሁን ግን የሞተ ሰው ስለመኖሩ የተሰማ ነገር የለም። ለጥቃቱ ኃላፊ ነኝ ያለም እስካሁን አልተሰማም። ባለፈው ታህሳስ ወርም እንዲሁ ጊዛ ፒራሚዶች አቅራቢያ የተሳፈሩበት አውቶቡስ በቦምብ ተመቶ 3 ቪየትናማውያን ጎብኚዎችና ግብጻዊ አስጎብኛቸው መገደላቸው የሚዘነጋ አይደለም። ታሊባንና የዩናይትድ ስቴትስ ወታደራዊ ባለስልጣናት ጦርነት ባዳሸቃት በአፍጋኒስታን የሰላም ግንባታ ጥረቶችን እያሰናከሉ ነው ተባብለው በማህበራዊ መገናኛ መወነጃጀላቸው ተሰምቷል። ሁለቱ ጸበኞች በትዊተር መወነጃጀል የጀመሩት ተወካዮቻቸው የዚያች ሀገር ጦርነት እንዲያከትም ወራት የፈጀ ንግግር እያደረጉ ባሉበት በአሁኑ ወቅት ነው። ውይይቱ ግን ታሊባን ውጊያውን እንዲያቆምም ሆነ እንዲቀንስ ለማድረግ እንዳልቻለ ነው የተነገረው። በቅርብ ቀናት በታሊባንና በዩናይትድ ስቴትስ በሚደገፉ የአፍጋኒስታን የጸጥታ ኃይሎች መካከል በተካሄዱ ውጊያዎች ብዙ መቶ ሰዎች ሲቪሎችም ጭምር መገደላቸው የሚታወስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አሁን ለራዲዮ መጽሔት ዝግጅታችን ተመልሰናል። በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ
ብቻ መገኘትሽ እንደ ናፋቂ ጻን እናቱን እንዳየ በደስታ ሐዘን እንደተሰቃየ እንባውን እንዲያዘንብ ለሐሴቱ መቅድም አይንሽን ባየሁኝ እንባዬን ባፈስም ወይም ታውሮ እንደኖረ እንደ አንድ ጎበዝ በድንገት ብልጭታ እንደሚደነዝዝ በጨለማ ቤቴ አንቺ ጮራይቱ ዘው ማለትሽ ቢጠፋኝ ብላቱ እንባውም ይደርቃል ብልሃቱም ይገኛል የወጣሽው ፀሐይ ጥልመቱ ሲሸሽ ብቻ መገኘትሽ ብቻ መኖርሽ። ሚያዝያ 1966
ለአንዲት ቅጽበት ብቻ እስቲ የማነው ጉልበት የሰው የአማልክ ሊሰጠኝ የሚችል የደቂቃ አረፍ እውነት ፍቅር ውበት የማወጋበት ለአንዲት ውብ ሙዚቃ ሐሳቤን ሰውቼ ለአንዲት መልካም ቅኔ ባርነት ገብቼ ህሊናዬን ቀልቤን አካሌን ሰጥቼ ለአንዲት ቅጽበት ብቻ ያምሮይ መርከብ ከማህበር አምልጣ ከህይወት ስንክሳር አምራራ ፈርጥታ እሱው ወት ቅኝት እጅግ ተመስጣ ሌላው ሌላው ነገር ባፍንቻዬ ይውጣ 1969
ብቻ መገኘትሽ እና ላንዲት ቅጽበት ብቻ በተሰኙት የስነ ጽሑፍና የቲያትር ጥበብ መምህሩ ገጣሚ ሃያሲና ጸሐፊ ተውኔት ደበበ ሰይፉ ሳምንቱ ምርጥ ግጥሞች ዝግጅታችንን ጀምረናል። ግጥሞቹን ያነበቡልን የቀደሙት በሚርስ በርሱ ባስተዋወቅ ነውና ህይወትና ስራውን በሚያወሱበት መታሰቢያ መስኮት ለሰከነ ወግ ብቅ የሚሉት ሶስት እንግዶቻችን የብር ተማሪዎቹ የአዲስ አበባ ዩኒቨርሲቲው የስነ ጽሑፍ መምህር ዶክተር በድሉ አቅጅራና ገጣሚም ናቸው። የቀድሞ የአዲስ አበባ ዩኒቨርሲቲ የስነ ጽሑፍ የትርጉምና የስነ ግጥም መምህሩ አቶ ገዛሃኝ ጌታቸው ናቸው። በቅደም ተከተል ሌላው የደበበ ሰይፉ ተማሪ የቀድሞ የአዲስ አበባ ዩኒቨርሲቲ ቋንቋ ጥናት ተቋም ረዳት ፕሮፌሰር ዶክተር ተፈሪ መኮንንም በውይይቱ ቆየት ብለው ይከላከላሉ። አሁን የምሽቷን ቀዳሚ ስልት እናስከትል።
ስልት የማይፈተው መልስ የማይመልሰው የሌለው ማርከሻ ስሙ ቢሆንብኝ የቃላት የግኘት የከንፈር ማሞሻ የዜማ የዜማ ያሰቤ መነሻ መድረሻ መነሻ መድረሻ መነሻ አለሜ ነው ለኔ እሱማ ለኔ እሱማ የጠፋሽ ዜማ አውቀው ቢያሳውቁኝ ምናለ ለኔ ምናለ ፍቅሬቱ ጋር እንዳለ አለሜ
ብኝ አዲሱ አንተንም ሳያዝናና እንዳልቀረ ተስፋ አድርጋለሁ።
ልክ ነው ወቸን የተለያየ ስሜት ስትሆን ሙዚቃ ደግሞ ለግድ ከፈክሳል ጥሩ ዜማ ለማቀጥ ከዋለላ
አመሰግናለሁ። አዲሱ እንዳልከው የተደባለቀ ስሜት ከረጅም አመታት በኋላ ወደ አዲስ አበባ መመለስ እንደሚሆን ገምታለሁ። ወዲሁም ገና በደረስክበት ቀናት ውስጥ ነው ያገኘው ገና በትኩስ ስሜት እያየሁ እንደሆነ ነው የነገርከን። የአዲስ አበባውን አቀባበል የጠበቀህ ቅድም ጀመር ያደረከውን የተደባለቀ ስሜት አጫውተን
አለላ በጣም አመሰግናለሁ። ከዛ በፊት ግን አንድ አንተ ከሰጠኸኝ ስራ ወጣ ብዬ አንድ ነገር መናገር ፈልጋለሁ። አንተ ለዚህ ፕሮግራም ያለህ መጨነቅ፣ ለአድማጮች ያለህ አክብሮት በጣም ይገርመኛል። ከዚህ ቀደም አንተ እረፍት ስትወጣ ብቻዬን ስሰራ ካለህበት ፈልግ ለማቅረብ ላስጠንቅህም አልፈልግም፣ ረፍትን የሚሻም አልፈልግም። አንተ ግን ረፍቴን በመሻማት መንፈስ ሳይሆን የሁለታችን መቅረብ ለአድማጭ ወይም ለፕሮግራሙ ምሉነት ትልቅ ሚና አለ በሚል ነው እና በእውነቱ ይህንን ጥረትን መግለጽ እፈልጋለሁ። ይህንን ባልገልጥ በእውነት ሊና የማይቀበለው
አዲሱ በጣም አድርጌ አመሰግናለሁ። ይሄ ግን የእኔ ብቻ እንዳልሆነ እኔ ግድ መናገር ይኖርብኛል። ለራዲዮ መጽሔት የሚችሉትን ሁሉ ማድረግ ከአዲሱ አበበ የመጣም አመሰግናለሁ። አዲሱ ለመልካም
ሳይት አንተ የተለየ ነው ወይና አድማቆት መግለጽ ለግድ ያስፈልጋል። ይህ በንዴ እንዳለ አዲስ አበባ ስሙ አስቸጋሪ ነው አሉላ እንዳልከው 14-15 ዓመት ብዙ የጎደሉ የቤተሰብ አባላት አሉ። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም አሉላ እነዚህም ሁሉ ያረፉበት ቦታ ይሄድክ ማለት ስሜትክን መግለጥ በጣም ከባድ ነው።
ትክክል ነው። አዲሱ እርግጥ እንዲህ ባለው ሁኔታ ውስጥ ማለፍ የቱን ያህል ሊያዳግት እንደሚችል ምን ያህል እንደሚከብድ እረዳለሁ። ከረጅም ዓመታት በኋላ ወደ ሀገር ሲመለስ እንደሚሆነው ከጠበቀ ከፈተናው ባሻገር አዲስ አበባን የናፈካትን ያህል አዲስ አበባም የናፈቀች ይመስላል። ቀደም ብዬ ንጉሴ አክሊሉንና ወዳጆቻችሁን ሰምቻለሁ። ይህን ስርጭት ስንቀርጽ ስርጭቱ ሲተላለፍ እሁድ የሚያልፍ ሌላ ዝግጅት እንዳለም ተረድቻለሁ። እስኪ በስርቆሽ እንስማ።
አዎ እንግዲህ እንዳልኩ አንዳንድ ጊዜ ኔት ለመቆጣጠር የሚያስችለው ሁኔታ አለ። ትኩስ በመሆኑ ነው እንጂ የሚሆን ነገር ነው የሚሆነው። እግዚአብሔር ፈቃድ ነው። ግን እንደ ያሉትን ዘመዶች ለማየትም እድል መገኘቱ በጣም ደስ ይለኛል። ያንን እያደረግኩ ነው። እንዳልኩ ስሜቱ ቅርብ ስለሆነ ገና ሳምንቴ ስለሆነ ከዛ ስሜት ሙሉ ለሙሉ ያልወጣ በመሆኑ እንጂ ብዙ ነገር የማወራ እንችላለን።
ግሩም የሚያጓጓ ስሜት የሚጠብቅ ይመስለኛል። እንዳልከው በሚቀጥለው የራዲዮ መጽሔት እንዴት አሳለፋችሁን ጠይቃለሁ። ምናልባትም ሩቅ ባልሆነ አንድ ቀን እንደ ዶክተር ዮናስ ተስፋ በከፊል ዛሬ የሰመረው ራዲዮ መጽሔት ሙሉ በሙሉ ከአዲስ አበባ የሚቀርብበት ቅርብ ይሆናል ብዬ እንድመኝ አድርጎኛል። መንገድ ከፍተሃልና እንግዲህ ይከተልሃል።
መልዛም እንዳልከው አዲስ አበባን እንዴት አገኘሃት ትልቅ ጥያቄ ነው። እኔም እዚህ ለመምጣት ምክንያትና እድል የሰጠኝንም ሁኔታ ባጭሩ የሰዎችን ስሜት ለማጣኘት እሞክራለሁ። ጥቂት የተለያዩ ሀሳቦች አድምጫለሁ። ይጫወታል መረጃ። በጣም አመሰግናለሁ። ለአሁኑ
መልካም ቆይታ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። አዲሱ
እኔ ያንተው ሰምና ወርቅ፣ ያንተው ቅኝት፣ ያንተው ደሃ በለም ልጆች መስታወቴ በላል በልሃ አግዝ ለግዝ በፍቅር ገበታ አስተምረውናል ኮትኩተው የኔታ ሀብለን ሳንከልስ ለፍቅር አለች መልኬም ጠፋትና ስምህስ አለች መልኬም ጠፋትና ትያባይ ትያባይ እያልኳት ትያባይ ገረመኝ ማተባለ ሳጣን ገትበለይ ትያባይ ትያባይ እያልኳት ቅሻባይ ምን አሳስባት ይሆን ዞረላ እንለያይ በፏፏት የምናኝ ከረጠበው ፊቴ አይኗ ሳይለወት አይተህን የለም ወይ ገሳውን ተላብሰን ከንፈር ስንቃመስ ታዲያ ምንዋውር ያችን ቀን በሀሳብ ታይቶ ይመርበድበቷ ሳክፋቴ ናፍቆቴ በማላውቅበት አፍ ማለብ ለማለቷ እጅ ሰጥቶ ለሞት በዘላለም ጥላ አካል ሳይቀደም አፍ የፈቱበት ቃል የልጅነት ፍቅር ይወጣል ከደም ያዋደደን ጠምቆ ፊደለ ባህሩ ቢናት ቢደፈርስ ይከበራል እንጂ እንደምን ይረሳል መልእክተ ዮሐንስ እትያባይ እትያባይ።
አብርሃም በላይነህ ነበር እቴ አባይ ሲል የተጫወተልን። አብርሃም በላይነህን እናመሰግናለን። እንደ ሕይወታቸው ለዛ፣ እንደ ድንቅ ሥራዎቻቸው ጥበባዊ ቀለምና ዘዬ አልጠገብ ብሎ አብሮ ባቆየን የአብዬ መንግሥቱ ታሪክ ላይ ያተኮረውን ወግ የመጨረሻ ክፍል አሰምተን አዲስ ወደምንጀምረው እንዘልቃለን። አሁን የደማሙ ብዕረኛ መንግሥቱ ለማ ድንቅ ሥራዎች፣ አስደማሚ ጠባይና የጥበብ ሕይወት ወግ ዛሬ በእርግጥ ይገባደዳል። የየበኩላቸው የየራሳቸውን ቀለም ያጻጻፋቸውን ዜና ተውኔቶቻቸውም ላይ በአንጻሩ የፈለጉት የመረጡትንም ስልት እንመለከታለን። ምናልባትም ከግል ፍልስፍናቸውም ጋር ሊጣመር ይችላል። አለማየሁ የእቁን ገጣሚ ደራሲና ጻፊ ተውኔት መንግስቱ ለማን ህይወትና ስራዎች ነው እየተመለከትን ያለ ነው። በህይወትም በስራዎቻቸው ውስጥም ቀደም ብለው ከተነሱት በተጨማሪ እንዲህም ናቸው ይሄንንም ብናየው በሚል የምታክለው ካለ ወጋችንን ወደ መቋጫው እናቅና።
ጥሩ ቅድም ከረሳኋቸው አንድ ሁለት ከቀልዶች ከክፍል ውስጥ አንድ አድርግልህና ወደ አንዱ ሄዳለሁ። አንዱ ምን መሰለህ፣ አሁን ልክ ብርሄ እንዳለው የራሳቸውን ተማሪዎችን ቢሆን የሚሰጡት አስተያየት አለ። ለምሳሌ አሁን አልቃሽ እንዳለ የፍስሐ በላይ ድርሰት ነው፣ በኢትዮጵያ ቲያትር እንደ ማስተርፒስ የሚታይ ነው። በመስለምን ነገር አንድን አዝማሪ፣ አንድን አስለቃሽ፣ አንድን ለማኝ በአንድ ቤት ውስጥ አዳብሎ ሶስት ባህሪ ያላቸው ሶስት የኑሮ ዘርፍ ልበለው አንድ ላይ አርጎ ሁለቱም ሊጋጩ ናቸው እንዲህ አርጎ ይዞ የሰራበት ነው። እና ጨራረሱ ላይ ምንድን ነው መጀመሪያ የነበረ ኋላ እንደነገረኝ ልክ ሁለቱ ይጋባሉ፣ አልቃሻዋና ዘፋኙ ማለት ነው። ፍስሐ የሚጫወተው ማሩና ጋርጁ የሚባለው አይሻሽ ወጥም መቤት የሚጫወቷቸው ይጋባሉ። ሲጋቡ ለማኝ ምን ይሏቸዋል? ከእንግዲህ አይለምኑም፣ በቃ ከኛ ጋር ይኖራሉ የሚል ነበር መደምደሚያው። አቶ መንግስቱ ይህን አይተው ነው አሁን እሳቸው እውነተኛ ነገር ሊሆን አይችልም፣ ምክንያቱም ሁለቱም የራሳቸው የኑሮ መሰረት የላቸው ሰው ለማኙን አይለምኑም ማለት አይችሉም። ስለዚህ ኑሯቸው እንደ ድሮ ይቀጥላል። እነሱ ይጋባሉ፣ አብረው ይኖራሉ። ምክር ሰጡት። ከዛ በኋላ ተሳ ያደረጉ ልክ ሲያልቅ እንኳን ተስማማችሁልኝ ነው የሚሉት ሽማግሌው ለማኙ። ከእንግዲህ ማለኔ የሚመቸኛል ደስታ ያለበትን ቦታ ማሩ ይጠቁመኛል፣ ሀዘን ያለበትን ደግሞ አስጋጁ ትነግርኛል። ከዚህ በኋላ ችግር ቤት ገብቶብን ነው የሚለው እና እንዲህ ናቸው የሚያዩበት መንገድ። ቅድም ካለው ትኩረት ከቶን በተጨማሪ ደግሞ የእሳቸው አፕሮች አለ። ሪያሊስት የሆነ ስራ ነው የምሰራ ብለው የተከተሉት ስለሆነ ያም አንድ ነገር እንደሆነ ያለው። ሌላ ከጥንካሬው ጋር አብሬ የማየው ያነሳ ነው የቤተ ክህነቱ ትምህርት፣ የቅኔው ማንበባቸው፣ ፍልስፍና ውጭ ሀገር ያነበቡ በሳይኮሎጂ በሶሲዮሎጂ ብዙ ያነበቡ ስለሆኑ የሚሰሩት ስራ ላይ እያንዳንዱ ታያለ። አሁን ሙግት የሚለውን ግጥም ወስደህ ብታይ እዛ ላይ ይጠይቃሉ። ተጠየቅ ነው የሚሉት ይሄን ትውልድ፣ የእሳቸውን ትውልድ ያን ሀምሳ ምናምን ውስጥ የነበረውን እና ፈረንጅ የጣለውን ያልጣለውንም ማጋበስ መልቀምህን አቁም እና አድምጥ የወገንህን ግርማ የወገንህን ዜማ ነው የሚሉት። እና ምን ይላሉ? ያሬድ ዋይ ዜማ ሲል ዘመረ ዘፈነ ጥያቄ ነው። ቆመ ድጓ ማን ነው? ድጓሳ ማን ነው? ማን ነው አባትየው? ማን ነው ልጅየው? ወይም ጥያቄ እንግዲህ አሁን ከሚስ ያሬድ ጋር የሚያያዝ እንደገና አልፈው ሄዱና እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን ይላሉ። ይሄ አሁን የታወቀ ቅኔ ነው። እምከዊነ ካህን ከዊነ ኖላዊ ይላል። ግዕዝን ወደ አማርኛ ተርጉመው ያመጡት ነው እና ቤተ ክህነት ውስጥም ያለውን ነገር ሌሎች ሌሎችን ነው እና ከዛ ስለ ራስ ብሩ ወልደ ገብርኤል ስለሳቸው የሚያነሱታል እና ታሪክን ነው የሚያመጡት። ራስ ብሩ ወልደ ገብርኤል እንደሚታወቀው ልጃቸው ሰው ገደለ፣ መኳንንቶቻቸው መሳቸው ደብቀው በካሳ ሊያልፉ ሲሉ እንዲህ በዛ ጊዜ ሰው ልጅ የድሃ ልጅ እንዲሆን የገደለው የኔ ልጅ ስለሆነ አልችልም ብለው ልጃቸውን አቅፈው ስመው አዝነው ገደል ይከትታል፣ በዘመኑ በነበረው ማለት ነው። እና ራስ ብሩ ወልደ ገብርኤል ኃይለኛው እና ትክክለኛ ፈራጅ ነው ሲባል አንድ ልጁን ለምን ሰደደው ገደል አይነት ጥያቄ ያነሳሉ። እና ተጠየቅ አታውቅ እንደሆነ ይሄን እወቅ ብለው ወደኋላ ይመልሰዋል። ታሪክን ሳታውቅ ተፈናጥረህ ሂድ ለአውሮፓና አሜሪካ ከመሄድ በፊት መሰረትን አጥና የሚል ከሐዲስ ዓለማየሁ እና ከእሳቸው ዘመን ከነበሩት እንደዚህ ጠንካራ ሰዎች ጋር የሚመሳሰል ፍልስፍና የነበራቸው ሰው ናቸው። ምናልባት ይህንን አስተዳደጋቸው ለመጨመር ነው። ቅድም ካልኩት ውስጥ ክፍል ውስጥ እንግዲህ በሬ እንደምታሳው ስም ጥሪ አለ። ያዩናል፣ አስር ነን። የሚቆጥረውም ሊያውቁት ይችላሉ። ግን ጨዋታውንም ስለሚወዱት ስም ይጠራሉ። አቤት እንላለን። እንዴ እንዴ፣ ይሄ አቤቱታ ከአዳሪ ስርዓት ጋር የቀረመ ነው። ታዲያ ምን እንበል? አለው ነው የሚባለው በእንግሊዝኛው ፕሬዘንት እንደሚባለው እንዴ አቤቱ ታልቀረም እኔ ባቤቱ ዘመን ይላሉ። ያሽማጥጥ ነው። ከዛ አንዱ ተሌ ተሌ ይሉታል አለሁ ይላል። እኔ ቀስ ብዬ የጠራው ምን ነው አለሁ ተቆጣ። ከዛ የሚቀጥለው ተማሪ ጓደኛችን ነው እስጢፋኖስ ይባላል አለ አንተ ደግሞ ኦፔራ ረካው እና ብዙ ትስቅበትና የምትዝናናበት ነገሮች አሉ። ኢቭን ሲመክሩ አሁን አንዱ ስንት ይለኛል ቲያትር ታሪኩን ትናገራለህ፣ በቢሮ ይመክረዋል፣ እንደገና ደግሞ ክፍል ውስጥ ደግሞ ስራህን የምታቀርብበታለህ ታሪኩን እና በቃ እሱ በውጭ ግራይሆን በምንሽር አነጣጥሮ ይገለዋል ምናምን ብሎ ይናገራል ታሪኩን። ኋላ እሳቸው እንግዲህ በሽሙጥ ሲጠርጉሉት ሲነግሩት ምን እንግዲህ የኛ ሀገር መድረክ እንደምታቀው ቢበዛ 10 በ15 ሜትር ቢሆን ነው በምን ሽራ አነጣጥሎ ነው መግደል ይመቻል ብለና ምን እሺ መግደልን ይቃወማሉ ግን እንደው በዛው ነው ነገር እንደዛ አይነት ነገርና በጠል በዋዛና እንስቃለንኛ ያንዳንዳችን ይደርሰናል ተራው ግን ያው እንዲህ ያን የሳቅ ነው አኑረ ነው ማለት ነው።
ቀደም ጀምሬ ወደ ግጥም ስትወስኩ እንጂ ከሳቸው በኋላ የመጡት ከራሽያ ወጡ የተባሉት ጸሐፊያን ከተማዋ ውስጥ ጽሑፍ ጀመሩ። ቲያትሮች ይታዩ ጀመር፣ ስራዎቻቸው ይቀርባሉ፣ ግጥም ያነባሉ። ያ ደግሞ በጽሑፍ ብስለቱ አልጣማቸው አብዬ መንግስቱ። እነ ፑፒ እነ ፓፓ ያሉ ነው የሚቀልዱባቸው እነዚህን ወጣት ጸሐፊያን ከውጭ የመጡትን። አንድ ጊዜ አፍሪካ አዳራሽ ስብሰባ ነበር አገኘኋቸው እና ሲወጡ ተከተልኩኝ እና ሮጥኩኝ ከሳቸው ጀርባ። አለባኮትን ጋሽ መንግስቱ አንድ ጊዜ አልኳቸው መፈለግሽ አሉኝ። ምን ነው አንድ ጠንክር ያለ የሴት ባህሪ ያለበት ድርሰት ጽፈው ብጫወት የእርሶን ድርሰት መጫወት በጣም ፈልጋለሁ አልኳቸው። ቆም አሉ አዩኝ እና አና ፖፒ ጻፉልሽ ብለውኝ ትረውኝ በጣም ያስቤቱን የተወሰኑ ደራሲያን ስራ ነበር በዛን ዘመን። ይህን ልነግር ፈልጌ ነው። ወደ ላይ ጋዜጠቀኝ ብቻ ሳይሆን
ወደ ኋላም የታዘቡትን
ሰዎች ይናገሩ ነበር። በጣም
ግሩም
የክፍል ስም መድበው በሰዎች ስም ነበር አይደል አለማየሁ። ለምሳሌ ሴፍ አሉላ ሴፍ አለም እንደሚባል የማዳን ብለው በሰውየው ድርሰት ትምህርት ይሰጡበት ነበረ። እንደሱ አይነት ነገር ነበራቸው።
መልካም። የመንግስቱ ለማ ህይወትና ስራ እንዲህ በፍጥነት የሚቋጭ አይደለም፣ በመጠን ነው እየተመለከትን ያለነው። አንድ የመጨረሻ ጥያቄ ግን ለሁላችሁም ለወርውር፣ የጥበብን ልዩ ቀለማት ማለት ይቻላል ይልቁንም ለዛና ቁም ነገር ባለፉበት መንገድ ሁሉ ትተው ያለፉ የሚመስሉ ናቸው መንግስቱ ለማ። ቀደም ሁለቱን ቱባዎች አንስተናል፣ የመንግስቱና ጸጋዬ ገብረመድኅን ተማሪዎች፣ ዛሬ በተራቸው አንቱ የተባሉ በራሳቸው በስራቸው የሚታወቁ በርካቶች በኪነ ጥበቡ መድረክ እንደመኖራቸው ብዙ ያፈሯቸው ተማሪዎች እንዳሏቸው አምናለሁ። ምናልባት ስራዎቻቸው ጎልቶ የታየ የነሱን መንገድ የተከተሉ ልናነሳ የምንችለው ይኖር ይሆን? በተውኔቱም ይሁን በግጥሙ የጸጋዬን መንገድ የተከተለ የመንግስቱ ለማን መንገድ የተከተለ ማለት የሚቻል ይኖር ይሆን? ስራዎቹን ስታይ የመጨረሻ እናድርገው። ይሄ ክፍት ነው፣ ማናችሁም ልትወስዱ ትችላላችሁ። ቶሎ የመጣላችሁ ነገር ካለ
በቅርብ ኢትዮጵያ ብዙ ሲሰራ የቆየው አለማየሁ ነው። በተለይ ይህን መጽሔቱን ታዛን የእሳቸውንም ሰርተዋል የሌሎቹንም። በዛ ላይ ትርኢቶችንም ተመላልሶ የማየት እድልም ገጥሞታል። እንግዲህ እኔ በነበርኩበት ሰዓት የእነሱ ተማሪዎች የሆኑ ቲያትር አቅርበው የማየት እድል አልነበረም። ገና ነን፣ ጽንጽፍ ሁሉ ቁጣ ነው የሚደርስብን ለዚህ ያልደረሳችሁ ተብለን እና በዛን ዘመን ሀገር እስክለቅ ድረስ የእነሱን ስራ ስተውን የእነሱን ስራ ስጫወት እና ሳነብ ነው የኖርኩት። ከዛ በኋላ ያሉትን ከርቀት ከማያቸው ያው ጌትነትን አያለሁ። ቲያትር አጻጻፍና ክህሎቱ እሱ ነው የሚመጣልኝ። መቼም የአስራት ብዕር አስራት አንድ ላይ
ዛሬ በህይወት የለም
በህይወት ወደ ጋይ ጸጋዬ ያደላ ነበር። እውነት ለመናገር ጋሽ መንግስቱ ብዙ ልጆች አፍርተዋል። በቲያትር አጻጻፋቸው ላይ እንግዲህ እዚህ ሆኖ መጥቶ ያየሁት አንዱ ተፈሪ አለሙሉ፣ ሌላው ጌትነት የሚሆ ነው ሉ አስታጥቃቸውም አለ ወመት አንዱ ጸሐፊ አለማየሁ ራሱ አንዱ ድንቅ ጸሐፊ ነው። ለእኔ እስከ በቅርቤ ስላለ ነው ራሱ ጥሩ ጥሩ ድራማዎች የሰራ ልጅ ነው። ምናልባት ሌሎች ግን አለማየሁ በሀገር ውስጥ ሲገባ ሲወጣም ስለነበር በሬም ከኔም ዘግይቶ ስለወጣ እነሱ ውስጥ የሚያውቋቸውን እንደ ምሳሌ ሊጠቅሷቸው የሚችሉ ካሉ የበለጠ በቅርብ አይተዋቸዋል።
መልካም። አለማየሁ
አዎ እንዳለችው ነው በቀጥታ በአቶ መንግስቱ እየተማሩ የምትላቸው አሁን አለም የጠቀሰቻል ጌትነት እኔው በግንባር ቀደም የሚነሳ ነው። በግጥሙም በቲያትር ስራዎቹም በጣም ተፈሪ ደግሞ ተፈሪ አሁን አንድ ታሪክ ቢያነብል የአቶ መንግስቱ መጽሐፍ የተወሰነ ነገር ግድል ነው የሚያደርገው። እሳቸውን ድምፅ ይዞ ራሳቸውን ያለፉበትን ሲያነብል በጣም ነው የሚገርም። አንደኛ ጥሩ አዘጋጅ ነው። ቲያትሮችንም ጽፈዋል ወይም ደግሞ ከውጭ አዳፕት አድርጎ ሰርተዋል። አስታጥቃቸው ይሁን እንደውም በጣም በጽሁፍ ነው በብዛት አዘጋጅተዋል። በተዋናይ ግን ብዙ ስራዎችን ሰርተዋል። እርግጠኛ ሆኜ እንደው ትባልም ከሰላሳ የማያንሱ አጫጭር ረጃጅም ስራዎችን ሰርተዋል። ትልቅ ቲያትሮች ላይ የታዩ ማለት ነው። እንግዲህ እንደዚህ ልንጠቅስ እንችላለን። ሌላ ከዛ ወዲያ የወጡም አሉ ወይም ቀደም ብለው የወጡም አሉ። ትልቁ ነገር ምንድን ነው? የእሳቸውን መጽሐፍ ተውልንም እየተማሩ በእሳቸው ተማሪዎችም እየተማሩ ይወጣሉ። አሁን እዛ ያሉ እኛ ጋር የነበሩ አስተማሪዎች አሉ እና እነሱ ራሳቸው የሚያስተምሩት ያንን አብየ መንግስቱ የያዙትን ይዘው የሚሄዱበት መንገድም አለ በብዛት እና አቶ መንግስቱ ተማሪዎች ያስተማሯቸው አሉ። ባለፈው አሳቢው መንግስት ለማሚለውን ትርጉም ፈቃዳ ዘዘር እፎስደን ባዘጋጀንበት ጊዜ ወረቀት አቀርብለን ይጋበዝ ነው ጽሁፍ ካቀረቡ አንዱ ዩኒቨርሲቲ ውስጥ የሚያስተምር ልጅ ነው ወጣት ዘሪሁን ብርሃኑ እና ምን አለ እኔ አቶ መንግስቱን አላቃቸውም በህይወት አላስተማሩኝም ግን አስተማሪዎችን አስተምረዋል እና አስተማሪዎች በየቀኑ አብዬ መንግስቱ ሲሉ ስለምሰማ እኔም በእነሱ በኩል የሳቸው ትምህርት የሳቸው እውቀት የሳቸው ለዛ ደርሶኛል ብሎ ሲናገር ሰምቼዋለሁ በእነሱ በኩል አግኝቻቸዋለሁ ብሎ ምስክርነት ሰጥቷል እና እኔ ይሄን አምናለሁ እሳቸው ካለፉ በኋላ የወጡትም በእሳቸው ማስተማሪ ቅድም ያልኩት የቲያትር ድርሰት የሚያጻፉ ብልሃት የሚለውም በስራዎቻቸውም እያነበቡ የወጡ አሉ ያስባለሁ ሌላ ምንድነው እኔ ከጋ ጸጋዬም ሁላችንም የተማርነው ነገርም አለ ለምሳሌ አሁን ትራጀዲ የሚጽፉ ሰዎች ወይ ደግሞ ታሪካዊ ተውኔቶችን የሚጽፉ ሰዎችን ሄደ ብታይ አሉላ ተብሎ የተጻፈ ሌሎችን ስታይ የጋሽ ጸጋዬን ያጻጻፍ አንዳንድ ዘዴዎችን አልፎ ተርፎም የጋሽ አባትን ያዘገጃጀት መንገዶች ወስደው የሚሰሩ ልጆች አይቻሉ። ይሄ መጥፎ ነገር አይደለም ስታየው ተምረውበታል ማለት ነው። እና አሁን ቅርብ ጊዜ ያየኋቸው ቅድም አለም እንዳለች ብዙ ቲያትሮችን አይቻለሁ። ያን ቲያትር ሳይ ጋሽ ጸጋዬ ይመጣብኛል፣ አንዱን ቲያትር ሳይ ጋሽ አባቴ ይመጣብኛል፣ አብዬ መንግስቱ ይመጣሉ። እና ትምህርቱ በቀጥታ እንኳን ባይሆን በተዘዋዋሪ መንገድ ወደዚህ ትውልድ እየተላለፈ ነው ያለው ብዬ አስባለሁ። ሌላው ነገር ምንድነው አንዳንዶቹ ወጣቶቹ ደግሞ የራሳቸውን የሚሞክሩም አሉ። አሁን ለምሳሌ ማነዘል እንደሻው ማከብረው ማስተማሪም ነው ባህላችንም ነው እየሰራ ያለው ብሔራዊ ቲያትር ጥሩ አዘጋጅ ነው። በዝግጅቱ ውጭ ሀገር ተሄዶ የተማረው አለ እንደገና እዚህ ሀገር ውስጥም የተማረው ሲጠቀምበት ታየዋልና ብዙ ሰዎች ወጥተዋል። ከዛ ከትምህርት ቤቱ እንዳልን ማለት እንችላለን። ግን ወጣው ደግሞ ሌላ ቦታ በጋዜጠኝነት በተለያየ መንገድ እየሰሩ ያሉም አሉና እሱን ምናልባት እሹ አርገን ስንነጋገር ትምህርት ቤቱ ሌላ ነገር እናወራ እንችላለን። ምን ይመስላል ደረጃው? ግን አብዬ መንግስቱን በቀጥታ ባይሆን በዘዋል የሚያገኙቸው ትውልድ አባላት አሉ። ያስባል ፋንታውን እንግዳ አንድ ጥሩ ጸሐፊ ነው። ብዙ ጸሐፍ የጻፈ ነው። ብዙ ክሌዎችን ጽፏል። እንደው አንድ ምሳሌ አፌ ላይ ስለመጣልኝ
ከነሱ በኋላ ሶስተኛው ትውልድ ድረስ የመድረስ አቅም እንዳለው ነው እየተመለከትን ያለ ነው። ደቀ መዝሙር አፍርተዋል ወይ ጥያቄ ያለው አይመስልም። ስራዎቻቸውና ዘይቤዎቻቸው ዘመን ተሻግረው ዛሬ መድረሳቸውን ማየት በእርግጥም የኪነ ጥበብ ስራ ሕያውነትን ቀጣይነትን የሚያመላክት ይመስለኛል። በርሄ በተነሱት ላይ የመጨረሻ ሐሳብ የምታክለው ከሌለ ወደ መደምደሚያው እንሻገራለን።
አለማየሁ ገልጾታል። በተለይ አሁን ያሉትን ያላቃቸውም አለም እንዳለችው ግን ቀደም ካሉት ውስጥ ባጭር ተቀጨ እንጂ ፍሳ በላይም በደራሲነትም በመምህርነትም
በጣም
እንግዲህ እሱ አስተዋጽኦ ደግሞ በኢትዮጵያ የተውኔት ታሪክ ውስጥ ትልቅ ሚና ነበረው። የራሱን አሻራ ጥሎ ያለፈ አስተማሪ ነው። እሱም በማስተማሩም ሆነ በጸሐፊነቱ እሱም ሊጠቀስ ይገባዋል እላለሁ። ሌሎቹ ያላቸው የነ ተፈሪ የጌትነት ኒየው የነ አስታጥቃቸው የራሳቸውን ይዘው ለመውጣትም የሚያደርጉትን ሳናደበዝዝ ነው። ምክንያቱም በትክክል መንግስቱ ለማን ሆኖ የወጣ ሰው አለ እንደዚህ ማለት አስቸጋሪ ነው። ግን የራሳቸውን ቀለም እየያዙ እሳቸውን ትምህርት ቀስመው በቀደዱት መንገድ ፈር ተከትለው የሄዱ በርካቶች ናቸው። ይሄ የሚዘነጋ አይደለም።
መልካም። የቀደሙት በሚል ርዕስ ስራዎቻቸውን በምናጎላበትና መልሰንም ለዚህ ጊዜና ቦታ የምናደርስበት ተከታታይ ዝግጅት የመጀመሪያው ተማሪዎቻቸው እንደሚጠሯቸው አብዬ መንግስቱን መንግስቱ ለማን ታሪክ ነው የተመለከትነው። በፍቅር በስስት ይመስላል መንግስቱ ለማን የምታስታውሱት አለም ፀሐይ ወዳጆ፣ አለማየሁ ገብረ ህይወት፣ በርሄ ስዩም እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
ምስጋና ባክህን ተቀበልን።
እሺ፣ አመሰግናለሁ።
እናመሰግናለን። በጣም
እግዜር ይስጥልኝ። ደህና ሁኑ።
ደግሞ እዚህ በጣይቱ ማዕከል እያበረከተች ላለችው አስተዋጽኦ በጣም ምስጋና ይገባታል። አለማየሁም አስተዋጽኦ ቀላል አይደለም። ምስጋናዬን በዚህ አጋጣሚ ለማቅረብ ስለፈለግኩ ነው። ሁላችሁን
እግዜር ይስጥልኝ። እግዚአብሔር ያክብርልኝ። እግዜር ይስጥልኝ።
ዲና ቴዲ አፍሮን አመሰግናለሁ። አሁን ዛሬ ወደምናስተዋውቀው ዋና ዝግጅታችን ነው የምናቀናው። የብርሃን ፍቅርና ለራስ የተጻፈ ደብዳቤ የተባሉት መጽሐፍቱ ካምባቢያንና የሥነ ጽሑፍ አድናቂዎቹ ዘንድ ለየት ብለው ይታወሳሉ። የሥነ ጽሑፍና የቲያትር ጥበብ መምህር ሃያሲ ጸሐፊ ተውኔትና ባለቅኔ ነው። በቀደመው የራዲዮ መጽሔት ቅንብር ከአንደኛው እንግዳችን ከዶክተር በድሩ ዋቅጅራ ጋር በነበረን ምጥን ቆይታ ያንኑ ያህል ምጥን በሆነ ቅንብር አስተዋውቀነዋል። ተረኛው ባለታሪካችን ደበበ ሰይፉ የምሽቱ እንግዶቻችን የዛሬውን ባለታሪካችንን ሕይወትና ሥራ የሚተርኩልን ሦስት እንግዶቻችን የቀድሞ ተማሪዎቹ የአዲስ አበባ ዩኒቨርሲቲው የሥነ ጽሑፍ መምህር ገጣሚም ናቸው፣ ዶክተር በድሉ ዋቅጅራና የቀድሞ የአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ የትርጉምና የሥነ ግጥም መምህሩ አቶ ገዛሐኝ ጌታቸው፣ የቀድሞ የአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ተቋም ረዳት ፕሮፌሰር ዶክተር ተፈሪ መኮንን ናቸው። የሥነ ጽሑፍና የቲያትር ጥበብ መምህር ሃያሲና ጸሐፊ ተውኔት ባለቅኔው ደበበ ሰይፉ የዛሬው ባለ ታሪክ እንግዶቼ ሦስታችሁንም አመሰግናለሁ። በመምህርነትም ሙያም ተሰማርታችሁ ረጅም ዓመታት ቢያልፍም ወደ ኋላ ወደዚያ የተማሪነታችሁ ዘመን የሚወስድ ትውስታዎቻችሁን እንድታጋሩን ነው የጋበዝናችሁ። እስኪ ደበበ ሰይፉ ምን አይነት መምህር ነበር በሚለው እንደርደር። በተማሪዎቹ በተለየ ስሜት የሚታወስ መምህር እንደነበር ብዙዎች ይናገራሉ። ከሩቅ ልጀምር፣ ከአዲስ አበባ ዶክተር በድሉ እስኪ እርስዎ ይቅደሙ።
ደበበ ለእኔን በጣም አጭር ጊዜ ነው ያስተማረኝ። አንድ ኮርስ ነው። በጣም ጥሩ መምህር ነው። በአጭር ጊዜ ከእሱ ጋር አንድ ሴሚስተር አይደለም፣ አንድ ወር መቆየት፣ አንድ አመት እንደመቆየት ነው። ልባም ከሆንክና የምትከተለው ከሆነ እድሜ ልክ የሚቀጡ ነገሮችን ታገኛል። ብዙ ጊዜ አዘውትሮ ያለበት ተደራራቢ ስራ ምክንያት ወደ ክፍል አይገባም። ግን በጣም 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 ሲገባ የሚነግርህ ነገር በሙሉ ቁም ነገር ነው። ራሱ ጥበብ ነው። በጣም ጥሩ መምህር ነበር። የጥበብ ሰውነትን ታየዋለህ። ሲያስተምርም ኑሮ ላይ ታየዋለህ። ከባድ ነው እንዲህ ብለህ ባጭር
መግለጽ። በጣም ጥሩ። አቶ ገዛሐኝ ወደ እርስዎ እየተመለስኩ ነው። በተደራራቢ የስራ ምክንያት አንዳንድ ጊዜ ትምህርት ቤት ያለመግባት እድል ከሚገጥማቸው መምህራን አንዱ መሆኑን ዶክተር በድሉ ገልጸዋል። ሌላ አንድ ተማሪያቸው ታዲያ ለቀናት ሳናገኘው ቀርቶ በመጣ ጊዜ ያለፉትን በአንድ ክፍል የሳምንቱን ትምህርት መሸፈን የሚችል ሲል ይገልጸዋል። እርስዎ ይልቁንም ይቀርቡት ከነበሩት ተማሪዎች አንዱ ነዎትና እንዴት ያስታውሱታል ደበበ መምህሩን?
ደበበ ሳያስተምረኝ በፊት የመጀመሪያ ዲግሪ የመመረቂያ ጽሑፍ የእሱን ግጥሞች ነበር የመረጥኩት ለመስራት እና በሰባት ዓመት አንድ ጊዜ ስድስት ዓመት አስተምሮ ሰባተኛውን ዓመት እረፍት ወጥቶ ነው ለመጀመሪያ ጊዜ ያየሁት ቤቱ ሄጄ። እና ማግኘት አይፈልግም ነበር ሰው፣ ምክንያቱም ስራ መስራት ይፈልግ ነበር። ሰው ሁሉ የሚያሰንፈው ይመስለው ነበር ከስራ ወደ መጨረሻ ላይ ሞቱ ጊዜ እየቀረበ መሆኑ የተሰማው ሁሉ ነው የሚመስለው ፍጥነቱ የነበረው እና ከስራ ብዛት ብቻ ሳይሆን ከጤናም አኳያ ይቀር ነበር ከትምህርት ቤት። ከባድ ነበር ለሱ ከሳንቺስ መጥቶ 6 ኪሎ ወርዶ በትንንሽ ታክሲዎች ካልሆነ ከሚኒባስ ወርዶ ያስቸግረው ነበር። ጤናው በጣም እየተባባሰበት የሄደበት ጊዜ ነበር። ተፈሪ ታስታውሳለህ? ለአንድ ሳምንት ሁለት ሳምንት ሊቀር ይችላል ከክፍል፣ ግን አንድ ጊዜ ሲመጣ እኔ ከምገልጸው ይልቅ ዘላለም መሰረት የሚባል የኛ ብዙ ሲኒየር ሐዲስ የትርጓሜ መጽሐፍት ሁሉ መምህር የሆነ የቅኔ ባለሙያ ነው። አዲስ አበባ ዩኒቨርሲቲ ያስተምራል። አሁን በድሩ ያውቀው ይሆናል። እና ዘላለም እንግዲህ ባለቅኔ አይደለም፣ በምሳሌ ነው የሚናገረው። 3 ዓመት ድርቅ ሆኖ ዝናብ ሳያይ የከረመ መሬት ድንገት ዝናብ ሲወርድበት አንድ ሳምንት ዝናብ ሲያገኝ እንደሚለመልመው ነው የምንለመልመው ደበበ በሳምንት በሁለት ሳምንት ሲመጣ ይላል። እና ሁሉም ተማሪ በዚህ ስሜት ነው የሚስማማው። ማንንም ብትጠይቅ በእሱ ትምህርት የወደቀ ተማሪም ቢሆን ያለፈ ተማሪም ቢሆን ከዚህ የተለየ ነገር አይነግርም። በቂ ነገር በትንሽ ሰዓትና በትንሽ መንገድ ይነግራል። ሌላው ያንተ ጉዳይ ነው። እንደ ረዳት አስተማሪ ራስን ቆጥረህ ነው ከደበበ ክፍል ውስጥ የምትገባው እና እሱም እንደዛ ነው የሚቆጥረው ተማሪዎቹ። እና ይሄ የመቅረት ችግሩ የመጣው ወደ መጨረሻ ላይ ህመሙ እየተባባሰ ሲመጣና ኢህአዴግ አዲስ አበባን ከመቆጣጠሩ በኋላ በመጣው መንፈስ እንትን ደግሞ በሀገር መገንጠል በሀገሩ ጉዳይ ደበበ ያለ አቋም ነው ያለው። ፊቱ ልትቀልድ አትችልም። ሊቆጣ ይችላል በጣም ወይ ይችን ሀገር ሸጣናት በተገላገልን ምናምን ብትል እንኳን ደቀልድ እስከ መጨረሻው ይታለህ።
ሀገር የምር ቀልድ የለም።
አዎ፣ እና እጅግ በጣም ወጥቶታል። እና ከዛ ከመጎዳቱ ጋር እኛን ኢህአዴግ ከገባ በኋላ ነው ያስተማረን በ84 ዓመተ ምህረት እንበድሉ ነው። ያው የጭንቁ ዘመን 82 ነው እንበድሉ ነው ያስተማራቸው። እኛን 84 ነው ከብላቴ ከተመለስን በኋላ ይመስለኛል። እና በተለያዩ ምክንያቶች አይገባም፣ ግን ሁሉም ተማሪ ረክቶበት የተማረ እና ሁሉንም ተማሪ እንደ ጓደኛ ከቀረበው እንደ ጓደኛ ያናግረ የነበረ እኔ ተፈሪ ነፍሱን ይማር ሀብቴ ነጋ የሚባል ጓደኛ ነበረን። ካሳሁን ወልደ ጊዮርጊስ እና ጎራው የሚባል ልጅ ተመርቀን በጣም ስለምንወደው ገዋናችንን በፌስታል ይዘን ቤቱ ሄድን። ፎቶ ለመነሳት ሄድ ነው
ከሱ ጋር።
አዎ ልጆች ነን እና ያንን እድል ማምለት ትልቅ ነገራችን ነው መመረቃችን። በዛ ላይ አንኳኩተን ገባን ቤት ሄድን። የራሱ ገዋን አለው እዛ። ገዋኑን አወረደ፣ ልብሱን አስተካከለና ቀበቶውን ለማሰር ተፈሪ ትዝ ይላል እምቢ አለው። ቀበቶውን ለማሰር ደከመው እና አንደኛችንን ምን ቆመ ታይኛለን አናሰር እንጂ ብሎ የደዛ አይነት
ህመሙ ጠንቶበት ነው ከእናንተ ጋር ለፎቶግራፍ ሲሰናዳ ቀበቶውን ማሰር ያቃተው።
አዎ የሐኪም እንትንም ተሰጥቶታል። በጣም እየተባባሰበት ነበረ ህመሙ በዚያ ጊዜ። ከዛ በኋላ 7 ዓመት ወይ 6 ዓመት ነው የቆየው። ግን ህመሙም ቀላል ህመም አለ። ረዥም መንገድ መሄድ አይችልም እሱ የተከለከለውን ነገር ሁሉ ያደርጋል እና በጣም በከፍተኛ ሁኔታ ከዲፕሬሽኑ ጋር ተጨምሮ አድክሞት ነበረ። በትክክል በህመሙ ምክንያት ነው። ሰውነቱ አቋምም ቅድም እንደጠቀስኩልህ ሚኒባስ ላይ ለመውጣት እጁን ይዘህ መርዳት አለብህ። ደስ ነው የሚለው ደበበ መርዳት እንዳገኘ ሳይሆን ጓደኛው ጋር እየሄደ እጅ ለእጅ ተያይዞ ነው የሚመስለው። ህመሙ ከዚህ ከፖለቲካ ለውጡ ካመጣው ጫና በተጨማሪ አባብሶበታል እሱ ማለት ነው። ያ ነው ምንም አንቱ ብሎ ራሱን የሰው ልክ አብጅቶ የኔ ልክ እዚህ ጋር ነው፣ የተማሪዎች ልክ እዚህ ጋር ነው የሚል አልነበረም። ታላቅ ታላቅ መምህር ነበረ በእውነት።
መልካም አቶ ገዛሀኝ፣ ታላቅ መምህር ያሉትን መምህራችሁን እያስታወሳችሁ ነው። ዶክተር ተፈሪ እስኪ የእርስዎንም ትውስታዎች ወዲሁም ተቀራራቢ ጊዜ ምናልባትም አንድ ዘመን የተማራችሁ ይመስለኛል። ወደ ስራዎቹ ከመዝለቃችን በፊት በመምህርነቱ በሁለቱ ወዳጆቹ በዶክተር በድሉና በአቶ ገዛሀኝ ከተነገሩት ሌላ እርስዎ የሚያስታውሱትን ያካፍሉን።
ይሻላ ደበበን ያው በመጨረሻው 4ኛ ዓመት አካባቢ ስንደርስ ነው ያስተማረን እና እኔ እንደ መምህር ምናልባት አሁን ካለው ሁኔታ ጋር የመጨረሻው መምህር ልንለው የምንችለው ለተማሪዎቹና ለስራው ያለው ትጋትና የተሰጠ ነው ለትምህርቱ እና ክፍሉን ዘና አድርጎ የሚይዝ እንደተባለው አልፎ አልፎ የሚያቋርጥበት ጊዜ ቢኖርም በሚኖርበት ጊዜ ሁላችንም እናስታውሰዋለን። በሙሉ ተማሪዎቹ በጉጉት በተለየ ስሜት ነው የምንጠብቀው። በቁመት አጭር ነው፣ ድምፅ ጎርናና ነው እና ክፍል ውስጥ ሲገባ አንድ ማስታወሰው አለ። የኦሲያር የሚባለው ክፍል ውስጥ አንድ ጊዜ መጥቶ ቁጭ ብሎ ነው ያስተምረን እና አየንና የክፍሉን ሁኔታ አይታይም እንጂ ሁላችሁም አንገታችሁን የታነቃችሁ የምትመስሉት አለን እና የተለየ ስሜት ወደ ምሳ ሰዓት አካባቢ የተቃረበ ይመስለኛል እና የተማሪዎቹን ሁኔታ ዝም ብሎ ነገር ደፍቶ መሄድ ሳይሆን ኢንስፓይሬሽናል የምትል አስተማሪ ነው። ሀሳብ ሊቆሰቁስብን የሚችል ብታስብ የሚገፋፋ አይነት መምህር ነው። ክፍሉን ዘና አድርጎ የሚይዝ ነው እና እንትኑም ደግሞ ርዕዮተ ዓለማዊ ስለሆነ አስተሳሰቡና የሀሳቡ መሰረት ርዕዮተ ዓለም ስልህ የኮሚኒዝምና ሶሻሊዝም ማለት ሳይሆን ዓለምን የሚያይበት መነጽር ያለው ስለሆነ እውቀቱም የተደላደለ ነው። ሲገልጽ ምናዘፈ ሰው አንድ ቦታ ላይ ብሎታል፣ የሚያውቀውን የሚናገር የሚናገረውን የሚያውቅ አይነት የምትለው መምህር ነው። ቋንቋዎቹ ቅድም ዶክተር በድሉ ብሎታል የተመጠኑ፣ ይህን በጽሁፎቹ ላይ በጥናት ስራዎቹ ላይ የምናየው ነው። ጥናተኛ የሰራቸው አረፍተ ነገሮች የምትላቸው አይነት ናቸው። ቃላቶቹ በጣም የተመረጡ ምናልባት እንደ ከእንትን ውስጥ ከአገልግሎት የወጡትንም ጭምር ሁሉ ነው የሚጠቀመው እና ታጥቦ የተሸለቱ የምትላቸው አይነት ቃላት ምርጥ እንትን ነው። እሱም ይመስለኛል እንግዲህ የገጣሚነቱ የስነ ጽሁፍ ሰውነቱም እያገዘው እና ለተማሪዎቹ በጣም ቅርብ ነው። እኔ አንድ የማስታውሰው የቅድም ገዛኝ ብሎታል የመምህርና የተማሪ ግንኙነት መኖሩ እንዲጠበቅ የሚያደርግ ነገር ግን ነጻነት እንዲሰማ የሚያደርግ ምናልባት እሱ ከሚወዳቸው መምህሮቹ ከዮሐንስ እንኳን ያስተማሩ አይመስለኝም ዶክተር ዮናስ አስተምሮታል። እንደነሱ ከሚያከብራቸው መምህራን እኛም በተለየ ስሜት የምናየው እና ለዚህም ነው መጨረሻው መምህር ለማለት የፈለግኩት። ይህን ያህል አስታውሳለኝ ደበበ ነው
የመጨረሻው መምህር ብለዋል አቶ ተፈሪ። ቀደም አቶ ገዛኸኝ ከጊዜ ጋር ሽሚያ የያዘ ይመስላል ሲሉ በስራው የመዋጡን ስሜት በጥልቀት የሚሰራው ነገር ላይ የሚሳብበትን አንስተዋል። ታዲያ ብዙዎች የሚያስታውሱት አንድ ግጥሙ ለምን ሞተ ቢሉት የሚለውን ግጥም ተንተርሶ የጻፉት ግጥም አለዎት ዶክተር በድሉ፣ ምናልባትም ከጊዜ ጋር የተያያዘውን ከራሱ ህይወትም አንዳንዶች እንደሚሉት ደግሞ ካለፈበት ሁኔታ ጋርም ስለ ራሱም የሚነግረን የሚመስል መሰረት ያለው ይመስላል። ከእናንተም ጋር በነበረኝ ውይይት እንደተረዳሁት እስኪ የእርሶን ማስታወሻ ያችን ግጥም ያንብቡልንና ሀሳቡ ላይ ያተኩሩ።
አዎ እንዳልከው ነው ገዛኸኝ እንዳለውም ከጊዜ ጋር ሽሚያ የያዘ ነበር የሚመስለው። የመጨረሻዎቹ አመታት ራሱን የዘነጋ ነበር ነው የሚመስለኝ። ስራው ላይ ያተኩራል፣ ጽሁፉ ላይ ያተኩራል። ከሰው ጋር ከሚነጋገር የበለጠ ከራሱ ጋር የሚነጋገርባቸው ጊዜያቶች የበረከቱ ይመስል ነበረ። ቅድም ያልጠቀስኩት በማስተማር ወቅት እንኳን አንዳንድ ሰው ከነገረ ትማራለህ። ሌላው በህይወቱም በኑሮውም በአነጋገሩም በሰውነቱም ያስተምራል። እሱ ሁለተኛው አይነት ነበረ። እኔ ይሄ እውነት ማለት የኔ ልጅ የሚለውን መጽሐፍ ትቶች ሁለተኛውን የግጥም መጽሐፌ 2004 ላይ ነው ለእሱና ለዮሐንስ አድማሱ ነበረ መታሰል ያደረኩት። በዛ ውስጥ የእሱን ቅድም የተነበበውን ግጥም ለምን ሞተ ቢሉ የሚለውን ነበረ ማጣትን የተመኘውን አለማግኘቱ በተለይ ደግሞ ለህዝቡ ሶሻሊዝም ያመጣለታል ብሎ ከነሱ ያምን የነበረው የሚመስለኝ እሱ ባለመሳካቱ እሱን ይመስለኛል። ይሄ ለምን ሞተ ቢሉ እንደ ንግር ሳርን የኖርኩትን ማሳ ያልጠመደ ቢያመርትበት ለጸበል በማስኩት ቦይ የግፍ እንባ ቢወርድበት አንተን በእኔ ውስጥ አየሁትን። እነኚህ ሁለቱ እሱን ነው የሚገልጹት። እሱ እንደዚህ ሆኖ ያለፈ ነው የሚመስለኝ። ሲያርም የኖረውን ማታ ሌላውን ያመረተበት ጠበል እንዲ የተመኘውን ቦይ እንባን የወረደበት እና ያንን ለማለት ነው። ለምን ከዛ በኋላ ያሉ ስንኞች ለምን ሞተ ቢሉት የራሱን ነው ከዘመን ተቋርፎ በራሱን ቆልፎ ከአንዲት ቀሪ ወዳጅ የተነሳ ይላል እና ደበበ የሚመኘውን አይቶ የጠበበለትን የቀኘለትን አይቶ ያለፈ አይመስለኝም። ያንን ለማለት ነው ይህም በመታሰቢያው ላይ ያሰብ።
መልካም ተዛማችነት ወይም ተያያዥነት ቢኖራቸውም በርከት ያሉ ዘርፎች ውስጥ ነው ተሳትፎን። ገጣሚ ነው፣ ጸሐፊ ተውኔት ነው፣ ሀያሲም ነው፣ ወዲሁም ደግሞ መምህር ነው። ቀደም ብለን በውይይታችሁ እንደተመለከት ነው አንድን መምህር ታላቅ መምህር የሚያደርገውን ነገር ጥሩ አድርጋችሁ ለአድማጭ ያቀረባችሁ ይመስለኛል። በጥበብ ስራዎች ውስጥ ታላቅ የሚያሰኙት ችሎታዎቹ፣ ክህሎቶቹ በስራዎች ውስጥ የተገለጡት የቶቹ ይሆኑ? አቶ ገዛኸኝ ወደ እርሶ ልመለስ።
እሺ እሺ። ደበበ ከልጅነቱ በጣም ደስተኛና በአይታ ይርጋለም የሚለውን ግጥም ታስታውሳላችሁ? በብይ ድብደባ በብይ ጥብጠባ ምናምን የሚለው ልጅነቱ በጣም የሚያስደስት ልጅነት ነበረ። ብዙ ጓደኞች ነበሩት፣ ኳስ ይጫወት ነበር። በሽታ ካደገ በኋላ ነው እየመጣ እየጨመረ እያለ የመጣው እንጂ በልጅነቱ ጎበዝ፣ ፈጣን፣ ጭቃ እያቦካ እየተራገጠ ይርጋለምን ማንበብ የሚለውን ግጥም ማለት ነው። በኋላ ይርጋለምን የኢትዮጵያ ናሙና አድርገን ልንተነትነው እንችላለን። ያን ይርጋለም የሚል ግጥም ግን ልጅነቱ ከልጅነቱ ጀምሮ ይታመም ነበር በጣም እና እንደውም አባቱ ከቤተ ክርስቲያን ሄደው ተከራክረው ከመሞቱ በፊት መጠመቅ አለበት ብለው በሀያ ቀኑ ነው የተጠመቀው። እንደ ሌላ ልጅ በአርባ ቀኑ አይደለም የተጠመቀው። ግን በእግዚአብሔር ምሕረት በቤተሰቦቹም እምነት ጸሎት አድጎ የወረቀ የተጫወተ ልጅ ነው። አንድ ግጥም አለው ልጅነት ይመስለኛል። በፀሐይ በጨረቃ ብርሃን ሳይዘል እንደ ልጅ ሳይጫወት ካሳለፈው በኋላ ሲያድግ ሐውልቱን መቅረጽ ቁም ነገር መስራቱን የሚችልበት ደረጃ ላይ አይደርስም። እነዚህ አሁን ፈረንጆቹ እንደሚሉት ኦልዌይስ ወርክ ኖ ፕሌይ ኦልዌይስ ወርክ ልሳሳት ይችላለሁ ሜክስ ጃክ ደልቦ የሚለው ሁልጊዜ ከህፃንነት ጀምሮ ትምህርት ላይ ስራ ላይ እና ከዛ ልጅነት በዛ መንገድ ሲያል አዋቂነት ይጠፋባል። ደበበ እንደዛ አልነበረም። በጣም ተደስቶ ተጫውቶ እንደው ጭፍን እንዳላረገው ብዬ ነው የደበበ ህይወት ጭፍን ሆኖ ያለፈ አይደለም። ተጫውቶ ያደገ ነው እና በኋላ ይርጋለምን የጻፈው 12ኛ ክፍል ጨርሶ ብሔራዊ አገልግሎት አለ ለአንድ አመት የሚኬድበት በእነሱ ዘመን ነበረ። ይርጋለም ነው የሄደው ተመልሶ እሱ እና ያን ጊዜ ይርጋለምን በ22 አመቱ ነው እንደዚህ ነው ሁለተኛ አመት ሆኖ ወይ አንደኛ አመት ሆኖ ብሔራዊ አገልግሎት ነው ይባል የነበረው በቀዳማዊ ኃይለ ሥላሴ ጊዜ። በልጅነት አይኑ የሚያቃተን ይርጋለም በትልቅነት አይኑ ሲያያት አንደኛ ደረጃ ብቻ ነው ይርጋለም የተማረው። ከዛ አዲስ አበባ ነው ያደረው እኮ በጽባህን የተማረው እና ተመልሶ ሲሄድና ሲያያት ያየውን ነገር ኩክሮት ነው የጻፈውና እዛ ውስጥ ብዙ ነገር እናያለን። የዛ አይነት ህይወትና የዛ አይነት እድገት የነበረው ደበበ ነው አሁን የምናወራው ደበበ። ተኛ ሳቂታ ፍንድቅድቅ ቤቱም ገብተን ተማሪዎቹም ወዳጆቹም ተሰብስበው ሲጫወቱ ሳቅና ጨዋታ ነው እንትን አይደለም። በቀድሜ ስላተኮርኩ ህመሙ ጎዳው ምናምን የመጨረሻዎቹን አመታት ስላነሳሁ ነው ይሄን ያነሳሁት።
አድርገዋል።
አዎ በሙያ ረገድ ግን ደበበ በገጣሚነቱ እርግጠኛ ነበረ። ገጣሚነቴን አስመስክሬ ጨርሻለሁ ኤክስፐሪመንት ታርጓል የሚያነሳቸውን ጉዳዮች አንስቷል ማርክሲስት ነበረ። ለምሳሌ መስከረም የሚል ግጥም አለው። ያ መስከረም የሚል ግጥም የአብርሃም ፍቅር ቅጽ አንድ ላይ አለ። እኔ እንደ ማስተርፒስ ነው የምቆጥረው።
እንግዶቼን አመሰግናለሁ። አድማጮች ውይይቱ ተጀመረ እንጂ አላበቃም። በቱባ ቱባ ስራዎቻቸው የምናስታውሳቸውን የቀደሙትን ባለ ታሪኮች የምንዘክርበት ዝግጅት ሁለተኛውን በሚቀጥለው የራዲዮ መጽሔት ይዘን እንቀርባለን። የደበበ ሰይፉ ታሪክ ገጠመኞችና ፈተናዎች እንመለከታለን። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን ሰዓቱ አሁን የንጉሥ ያክሊሉ መስኮት የሚከፈትበት ነው። ንጉሴ እንደምን አመሸህ? እንደምን ሰነበትክ? ዛሬ ለየት ባለ አጋጣሚና ሁኔታ ነው የተበከኝ። እንደምን አመሸህ ብቻ በቃ አይመስለኝም፣ እንኳን ደስ ያለህ ላንተም ጭምር ይመስለኛል።
ለክላውዱራ እንኳን አብሮ ደስ አለን። እውነቱ በጣም የሚደንቅ ነው። ድንገት እነሱ መንገዳቸውም ይመስለኛልና ወደ እኔ ቤት አካባቢ ሲደርስ ብቅ በለኝ ድምጹ አዲሱ ነው ማን ነው እሱ ብዬ ወጣ ስል ባለቤቱ እና እሱ ናቸው ከመኪናቸው። እና አላመንኩም። 14-15 አመት በፊት እዚህ አዲስ አበባ አብረን ሆነን እንሰራ የነበራቸውን ስራዎች ሁሉ አስታውሳለሁ። በዛ በ97 ምርጫ ጊዜ እና እጅግ በጣም ደስ ነው ያለኝ አሉላ። በጣም በጣም
ግሩም ነው። ወደ ዝግጅት እንደርደር። ንጉሴ የቅዱስ ያሬድን የጥበብም የመንፈስም ሰው የምታስተዋውቅበት ዝግጅት እንደርደር ላይ ጠቆም አድርግ ያለው ወደዚያ ወሰደን።
በጣም ጥሩ። ዛሬ አሉላ እንግዲህ ዛሬ ግንቦት 11 ቀን ያው ብዙ ጊዜ ያከራክራል ያሬድ የሞተበት ወይም የተሰወረበት ነው ተብሎ በኢትዮጵያ ቤተክርስቲያን ዘንድ ይታመናል። ሞተዋል የሚሉ አሉ፣ ተሰውሯል የሚሉ አሉ። አከራካሪ ነገር ነው እና ያሬድ እንግዲህ እንደሚሉት የተረሳ ሰው ነው፣ የምርምር ሰው ነው፣ የፍልስፍና ሰው ነው። የሚታወቀው ዜማው ብቻ ነው። የዜማ ድርሰቱ በዛ ብቻ ነው የምናውቀው እና የምናስታውሰው። በጥምቀትና በደመራ በዓል ላይ እንደው ካህናት ሲያሸበሽቡ ያሬዳዊ ዝማሬ ሲባል ብቻ ነው ያሬድን የምናስታውሰው። ያሬድ እጽዋትን ጨምሮ በሌሎች ላይም ሁሉ ምርምር ያደረገ ታላቅ ሊቅ ስለሆነ በተከታታይ የእሱን ስራዎች ለማስታወስ ፈልጌ ነው። እንግዲህ ከዚህ ከዛሬ ጀምሮ እንግዲህ ያሬድ የዜማን መሰረት የጀመረ ታላቅ ሊቅ ነው አሉላ፣ እንደምታውቀው። እንደውም ብዙ ኢትዮጵያውያን የሚያስታውሱት አንድ ዜማ አለ፣ ስለ ያሬድ በተነሳ ቁጥር የሚዜም መሰረተ ዜማ ወጠነ ያሬድ ካህን፣ የዜማን መሰረት ያሬድ ጀመረ። መሰረተ ዜማ ወጠነ ያሬድ ካህን፣ የዜማን መሰረት ጀመረ ያሬድ ካህን። ያሬድ ያሬድ እያለን ያሬድ ስለ ፍልስፍና፣ ስለ ተለያዩ ነገሮች፣ ስለ ምርምር ስራው፣ ስለ ጥናቱ የሰራቸውን ስራዎች ሁሉ ከዜማው ጋር እያስደገፍን እንግዲህ ቅድም እንዳልኩት በተከታታይ ማቅረብም ይቻላል።
ታለን ንጉሴ አመሰግናለሁ። እንግዲህ ከአዲሱ ጋራ ጥሩ ሰዓት እንደሚኖራችሁ ተስፋ አደርጋለሁ። መልሰን እስከምንገናኝ ድረስ መልካም ጊዜ። አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን ውድ አድማጮች የዛሬውን በዚሁ ማጠናቀቃችን ነው። ለደህና ደሩ ስንብት ታዲያ ከማጠቃለያ ዜናው ንባብ በኋላ መለሳለሁ። እስከዚያው ቀደም ብለን በጀመር ነው ዘ ዊኬንድ በመባል የሚታወቀው ኢትዮጵያዊ ድምፃዊ አቤል መኮንን ተስፋዬ ካንት ፊል ማይ ፌስ በሚል በሚጫወተውና በዚህ በምትሰሙ ዜማ እንሰናበት።
She'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. All the misery was necessary when we're deep in love. Cause I know, girl, I know. She told me don't worry about it. She told me don't worry no more. We both know we can't go.
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የአዲስ አበባን ወንዞች ዳርቻዎችና ሌሎች ተያያዥ መናፈሻዎችን ለማልማት ጠቅላይ ሚኒስትር አብይ አህመድ ባመነጩት ሀሳብ የተወጠነውን ፕሮጀክት የገንዘብ ድጋፍ ለማሰባሰብ የታቀደው ገበታ ለሸገር የራት ምሽት በዛሬው ዕለት እየተካሄደ ነው። በኢትዮጵያ አየር መንገድና በኢንዶኔዥያ አየር መንገድ አውሮፕላን አደጋዎች የ346 ሰዎች ሕይወት መጥፋቱን ተከትሎ ቦይንግ ኩባንያ በ737 ማክስ አውሮፕላን አብራሪ ማሰልጠኛ ምስለ በረራ ወይም ሲሚሌተር ሶፍትዌሮች ውስጥ የነበሩ ችግሮችን ማስተካከሉን አስታወቀ። በምስለ በረራው እክል እንዳለ ቦይንግ ሲያስታውቅ ይሄ የመጀመሪያ ጊዜ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ በቅርቡ ማሊ ውስጥ የድርጅቱ ሰላም አስከባሪዎች የተገደሉበትንና የቆሰሉበትን ጥቃት አውግዘዋል። ዛሬ ግብጽ ጊዛ ፒራሚዶች አቅራቢያ ይጓዝ በነበረ አውቶቡስ ላይ ኢላማ ባደረገ ፍንዳታ ቢያንስ 16 ሰዎች ቆሰሉ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እንገናኛለን። የፕሮግራም አቀናባሪያችንን ንጉሡ ታምሬን ይዤ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ ያስተናገድኳችሁ። አዲሱ አበበ አዲስ አበባ ነው። በሚቀጥለው የራዲዮ መጽሔት አዲሱን መልሰን እናገኛለን። ለአሁኑ ግን በዚሁ ተሰናበትን። ሰላም ደናደሩ።